ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 23 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መስከረም 23 ቀን 1035 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ
የዘረኞቹ ግብ ሀገርን አንድነትን ማጥፋት በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን አተታ በቅድሚያ እናሰማለን። በማስከተልም ታሪኩን የረሳ ይከፍላል አበሳ በሚል ርዕስ የቀረበውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን የካቲት ወር 2014 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ኦዲዳዊ የአገዛዙ ጭፍጨፋ አሁንም በመታራ ተጠናክሮ ቀጥሏል። ልብ ያለው ምራቁን ይዋጠ ለትልድ የሚያስብ አንድ ሰው ስለጠፋ እንደተለመደው ትላንት አዲስ አበባ አፍንጫ ስር ምስራቅ ሸዋ በመታራ አባድር ሁለተኛ ካምፕ ኮነክ ተብሎ በሚጠራው የአገዛዙ ኃይል አረመናዊ ተግባር ተፈጽሟል። በአገዛዙ በተፈጠረው አረመናዊ ገዳይ የአባገዳ ስራዊት የተገደሉ 12 ወጣቶች ከአምስት እስከ ስድስት ሰዓት የ11ዱ በሃሮ አዲ ከተማ በደብረ ሰላም መድኃኔዓለም የቀብር ስነ ስርዓታቸው በጅምላ ተፈጽሟል። የተረሸኑት ወጣቶች 12 ሲሆኑ 11 ክርስቲያኖች፣ አንደኛው ወጣት ደግሞ ሙስሊም መሆኑ ተረጋግጧል። በጽንፈኞቹ የተረሸኑት እነዚህ ንጹሃን ረታ ስምኦን፣ ፍሳ ደብልቀው፣ አጥናፉ ዮሐንስ፣ ሻምበል መኮንን፣ አብርሃም አዲስ የተመስገን እንየው፣ ከበደ ደሳለኝ፣ ተሾመ ሲባ፣ ፈንታውን አለማየውና አንድ ስሙ ያልታወቀ ማንጎ መብራት አምሮት ጓደኛው ጋር አግኝተው የገደሉት የመርቲ ነዋሪም ይገኝበታል። 14ኛው ደግሞ ሙስሊም መሆኑ ተረጋግጧል። ከሞት ተርፈው ናዝሬት ሪፈር ተብለው የሄዱት ደግሞ አገልግሎት በመከልከል ካልገደሏቸው በስተቀር ስም ዝርዝራቸውን ለሕዝብ ይፋ እንዲሆን እንሆ፣ ፈንታው መኮንን፣ ጋሻው መለሰ፣ ማስረሻ አወቀ፣ በላይ በቡሬ ነጋሽ አበራ እንዲሁም ሌሎችም በርካቶች እንደሚገኙበት ታውቋል። የወዴድ ኦነግ አገዛዝ በወያኔ እያሳበበ በኦነግ ስም ያለማቋረጥ 4 ዓመት ሙሉ ሕዝብ በጅምላ እየረሸነ ሬሳውን በጅምላ ይቀብራል። ጠያቂ የለም፣ ሁሉም የመታረጃ ቀኑን ብቻ ከመጠባበቅ በቀር ሌላ ተስፋ የለም ተብሏል። ሕዝብ ይህንን ግፍና ጭቆና ያገዛዙን መሰረተ ቢስ መከራ እያየና እየተመለከተ የሮዳ ባለበስ ከማለት ይልቅ ታግሎ ንጹሃንን ነጻ ማውጣት እንደሚገባም ታውቋል። 7 ጠንካራ የፋኖ ተዋጊዎች በመከላከያ አመራሮች ትዕዛዝ ነው የተረሸኑ ተባለ። በራያ ግንባር ለህዝባችን እየተዋደቁ የሚገኙት የምስራቅ አማራ ፋኖ አባላት ከጀርባ በአገዛዙ ትዕዛዝ ጠንካራ የፋኖ ተዋጊዎች በመከላከያ አመራሮች ትዕዛዝ መረሸናቸውን የፋኖ ምንጮች ገለጹ። በነበሩበት ግንባር ፋኖ መሆናቸውን በመታወቂያ እያሳዩ ጁንታ ናችሁ በሚል በመከላከያ አመራሮች ትዕዛዝ ከጀርባ እንዲረሸኑ ተደርጓል ተብሏል። ምንጮቻችን እንደገለጹትም የተያዙ 6 ምሽጎች መልሶ ጥላት እንዳይዛቸው በማድረግ የጦርነት ሴራ በጠራራ ፀሐይ እየደገሙ ነውም ተብሏል። ጦርነቱ ያማራን እንዲያልቅ እንደተፈለገ በሚያሳይ መልኩ ወደፊት ሄዶ ሙሉ ራያን ነጻ የማውጣት ፍላጎት አለመኖርን ምንጮች ገልጸዋል። ዳንዶር መሰበር ያልተቻሉትን ምሽጎች ክንደብርቱ የምስራቅ አማራ ፋኖ በጀርባው በድሽቃም እየተደበደበ ከጥላት ጉርምቦ ለጉርምቦ ተናንቆ ባስለቀቀ ማግስት ወንድሞቻችን መረሸናቸው የበለጠ ልባችንን አድምቶታል ብለዋል። በሴራም ሆነ በወያኔ ወራሪ ሰራዊት አማራን ማንበርከክ አይቻልም ሲሉ የምስራቅ አማራ ፋኖ አባላት ገልጸዋል። ፋኖ ያለምንም ያገዛዙ ድጋፍ የመከላከያ ደጀን በመሆን ህይወቱን አሳልፎ እየሰጠ መሆኑ እየታወቀ እንዲህ አይነት ድርጊት ባልተገባ መልኩ በመከላከያ መዋቅር ውስጥ እየተሰገሰጉ ኃይላት የሚያደርሱት ጥፋት አማራን ዳግም አንገት ከማስደፋት ለይተን አናየውምና በድርጊቱ የተሳተፈ አካላት ምላሽ እንዲሰጡበት እንጠይቃለን። የማራዝም በሲራ እየተበሉ ያሉ ልጆቹን ደህንነት ማስከበር አለበት የሚል መልእክት አስተላልፏል። የፋኖ ዘመነ ካሴ ችሎት መቅረብ ተከትሎ ሙሉ ሌሊቱን የባህር ዳር መንገዶች በድንገት ሲዘጋ ያደረው ባዲን በወራዳ ተግባሩ ቀጥሏል። የማራን ህልውና ያስከብራሉ ተብሎ በእነ ተፈራ ማሞድ ካም በአከር ላይ የሰለጠኑት አራት ሻለቃ የልዩ ኃይል ኮማንዶዎች ችሎት አስከባሪ አድርገዋቸዋል። ችሎቱን ለመከታተል ብቻ በሁሉም አቅጣጫ ወደ ፍርድ ቤቱ ተጠግተው የነበሩ ሰላማዊ ዜጎች ላይ ያለምንም ምክንያት ድብደባ ፈጽሞባቸዋል። ከተደበደቡት እና እንግልት ከደረሰባቸው መካከል በብዛት ወጣት ሴቶችና እናቶች እንዲሁም አረጋውያን እንደሚገኙበትም ለማወቅ ተችሏል። የተንታ የአማራ ወጣቶች ማህበር መግለጫ ሰጠ። የአማራ ህዝብ በዚህ ስርዓት የደረሰበትን ግፍና መከራ በየትኛውም ስርዓት አስተናግዶ አያውቅም። ታዲያ ይግፍና ዘሩን የማጥፋት እቅድ አንድ አካል የሆነው የነቁት አታጋዮችን አንድ ባንድ ከተቻለ መግደል ካልሆነ ገለል በማድረግ ጸጥ ማድረግ በየስትራቴጂውን አጠናክሮ ቀጥሏል። የትግበራ በህግ ማስከበር ዘመቻ ስም ለማከናወን ተሞክሮ ሳይሳካ ብቻ ሳይሆን የቀረው የነቁ የአማራ ተወላጆችን እንደ ብረት ያጠነከረ ከመሆኑም በላይ በሁሉም ትግሉን ከፍ በሚያደርጉ ተግባራት ላይ ጠንካራ ስራዎች በመስራት ላይ ይገኛል። ታዲያ ይህ እየተቀጣጠለ ያለው የአማራ ትግል ለማዳፈን ተረኛው አገዛዝ ሌት ተቀን ይታጠራል። በቅጥረኞቹ ባዲኖች በኩል የአማራ ችግርና የገጠመው የሉና ፈተና ከፈጠራቸው ጠንካራ የትግል መሪዎች መካከል አንዱ የሆነው ህዝባዊ ኃይል ማዳከም ነው። ስለሆነም ድርጊቱ የአማራን እንደ ማህበረሰብ የናቀና ያዋረደ በመሆኑ አማራ በባህሪው መናቀን የማይወድ በመሆኑ የትኛውን ታጋይ ፋኖ በአስቸኳይ እንዲፈታ አስጠንቅቀዋል። የአማራ ህዝብ አዲስ አበባ እንደ ሰማይ እንድትርቀው በገዢው ስርዓት ስውር ደባ ህዝባችን በተለይ ከወሎ የሚሄዱ ህጻናትና ሴቶቹ እንዲንገላቱ መደረጉን አጥብቀን እንቃወማለን ሲሉ ፋኖዎቹ ገልጸዋል። በማያልቀው ያገዛዙና የወያኔ ጦርነት ብዙ ውድ ዋጋቸውን ያጡ ወንድም እህቶቻችን ሞታቸው ላይ እየቀለዱብን መሆኑን የአደባባይ ሀቅ በመሆኑ ይህ ድርጅት ህዝባችንን ለዳግም ከጦርነት እንዳይወጣ አገዛዙ ሆን ብሎ ማዘግየቱን ትቶ ባጭር እንዲቋጭ እናስጠነቅቃለንም ሲሉ አክለዋል። የአማራ ወጣቶች ማህበር በሸዋ መግለጫ ሰጠ። የአማራ ወጣቶች ማህበር በሸዋ ባጣናቸው ለምስራቅ አማራ ፋኖ አባላት አሸናፊ አለሙና በወለጋ በወዴድ በተገደሉት ንጹሃን እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ህጻናት የደረሰብንን ጥልቅ ሀዘን እየገለጽን የሚፈሱት የእያንዳንዱ የደም ጠብታ የሚወርደው የመከራ ናዳ ህዝባችንን ትንሣኤ ለማምጣት የሚያፋጥኑ ናቸው ብለዋል። በብዙ መከራ ውስጥ ብንሆንም የአማራ ህዝብ የሚድንበትን እና ይህን የመከራ ችግር የሚያልፍበትን መንገድ ይቀይሳል። ማህበራችንም በእነዚህ እና መሰል ችግሮች ውስጥ ሆኖ ለመላው የአማራ ህዝብና ለማህበራችን ደጋፊዎች አባላት ማህበሩ መስከረም 2015 ዓ.ም አንደኛ መደበኛ ጉባኤ አድርጓል ብለዋል። ህዝባችን እየታዩ ያሉት የአማራን የማጥፋት ስራ ለማክሸፍ ራሱን እንዲያዘጋጅ ጥሪ አቅርበዋል። በመጨረሻም የአማራ የጸጥታ ኃይል ማለትም ፖሊስ፣ ልዩ ኃይል፣ አድማ ብተና በተረኝነት በስር እየቆሰለ ካለ የህዝብ ልጅ ጎን ሆኖ ከፋኖ ወንድሞቹ ጋር በጋራ በመቆም ራሱን እንዲጠብቅ ለእውነት ዘብ እንዲቆም በማለት ጉባኤው ተቋጭቷል። ለሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዴሞክራሲ ዝግጅቶቻችን ሀገርና ሰንደቅ ነፃነት ከሌለ ቤተሰርቶ ማረፍ ያውሎ መክበድ የለ ሰንደቅ ነች ሃይማኖት አላማ ነች እምነት ታሪክ ይወሰናል ዜጎችሽ
አፍም ይበራሉ እንሰሳትም ይዝናናሉ በርኩም ድንቁም ይደምሳሉ እንደ ቆመች ያበሳሉ በምሯ መስታው ሰንደቃችን ኑሪ ኑሪ ኮርተሻፊ ሰንደቃችን ኑሪ ኑሪ ኮርተሻፊ
የዘረኞቹ ግብ አገርን አንድነትን ማጥፋት በዚህ ላይ ቅንጣትም ብዥታ ሊኖር አይገባም። ወያኔን ተስተካከልና ተከትሎ የመጣው የኦሮሞ ቡድን ኢትዮጵያን እንደ አገር ሊያጠፋ የወሰነና የተስማማ ነው። በምን ፍጥነት በማን አመራር እንዴት በሚለው ባላቸው ልዩነት ሊከሰት ሊኖር ቢችልም ኢትዮጵያን በማጥፋትና በኦሮሚያ መተካት ላይ ሰንዘርም ልዩነት የላቸው። ኮሎኔሉ ሆነ ያሩሲው ባለመንጫ ሽመልስ ተባለ ለማ ተባለ ጋቢሳ ሁሉም ግባቸው አንድ ነው። የኢትዮጵያ አንድነት ቅርስና ማረጋጋጫ በሆኑት ላይ ሁሉ ዘመቻቸው የጋራ ነው። ሰንደቅ ዓላማችን ተዋህዶ ሃይማኖታችን አማርኛ ቋንቋችን ታሪካችንን የሚጠሉት በጋራ ነው። ያንድነት ተበቃና ነጸብራቅ ያሏቸውንም ህዝቦች ሲጠሉ በጋራ ነው። ወያኔም ኮሎኔሉም በዚህ አንድ አቋም እንዳላቸው አሳይተዋል። ከዚህ ሁሉ ጊዜና ደም መፍሰስ በኋላ ዛሬም ይህን ማስረገጡ ግድ መሆኑ ምን ያህል እንዳደናገሩንና እንዳወናብዱን መሰከር ነው። በውጅምብር ገብ ተን ስንናጥና የፋሽስቱን ኮሎኔል ውዳሴ ስናሰማ እነሱ ግን ከቡራዩ ጌዲዮ እስከ አጣዬ ማይካድራ አፋር ምን ያህል ጉዳት እንዳደረሱብንም በቅጡ ለማጤን አልቻልንም። ሸኔ ብለው ቀዳዳ ጭምብል ያሳዩናል። ያኛው ደግሞ ቅማንት ቤኒሻንጉል ብሎ ሊያሞኘን ይጥራል። ተያዙ ይባሉና በጅምላ ሲፈቱ አገር ወደዶች ግን እስካሁን በስቃይ ስር አሉ። በወያኔና በኮሎኔሉ አገዛዝ መካከል ያለው ልዩነት የእናትና ልጅ ጠብ ሆኖ ሳለ የሌለውን አንደምታ ሰተን ውጤት ስንጠብቅ ኮሎኔሉ ወያኔን ከህዝብ ቁጣ እያዳነ ተመልሶ ህዝብን እንዲያጠቃ እድል ሰጥቶታል። ድባቅ የተመታ ወያኔም አሁን አድርቃይን ይዞ ያፋር ህዝብ ላይ ፍጅት ሊፈጽም እየጣረ ተለማኝ ሆኖ ተኩስ አቁሙን ተቀብያለሁ ሲል እነሆ ለፍፏል። ወዳጆቹ ምዕራባውያን በርሃብ አሳበው በእርዳታ ይበልጥ ሊያጠናክሩትና ኢትዮጵያ ላይ በጭካኔ ሊያሰማሩት መሆኑ ምንም ጥርጥር የለውም። ድርድር ኢትዮጵያን ቀፍድዶ አስሮ ለአራጆች ምዕራባውያን ወያኔና ለኮሎኔል ግራኛ ገዛስ በሰለባነት ማጋደም ነው። ከነደመቀ መኮንንና አስራልቃ ልዩ አምባሳደር ባጫ ደበሌ ብዙ ባይጠበቅ እንኳን የተካሄደ ካለው ጸረ ሩሲያ የምዕራባውያን ርብርቦሽ ራሱ ብዙ መማር ይቻላል። የጅቡቲና የወያኔን ህብረት ለማፍረስ መሰራት ያለበት እስካሁንም በተደረገ ነበር። መጪዎቹ አመታት ያስከፊ ረሃብ አመታት መሆኑ እየታወቀ ይህን ለመቋቋም ከእርዳታ እንለምናለን ውጭ ምንም ዝግጅት የለም። አርሶ አደሩ ህዝብ በብዛት እየተፈናቀለ እየተፈጀ መሬት እየተቀማ በዘረኛ አንበጦች እየተጠቃ ያለ ነው። ፈረንጆቹም የሚጮሁትና ሊረዱ የሚንጫጩት ለምርጥ ህዝባቸው እንጂ ኢትዮጵያውያንን አላድሎ አያጠቃልልም። ለቅርቡም ሆነ ለሩቅ ርቀት የሁሉም ጸረ ኢትዮጵያ ኃይሎች ግብ ደግሞ አገር ወዳድ ኃይሉ መከፋፈሉ መጠቃቱና መዳከሙ ወሳኝ ነው። ከዚህ አንጻር አገር ወዳዱን ኃይል በስፋት ሰርገው እንደገቡት ደግሞ ጥርጥር የለውም። ለአማራው ህዝብ ለምሳሌ ጭምብል ያጠለቁ በአዴኖች፣ ዘመናዊ ታምራት ላይኔዎች፣ መሪ ተብዬ ባንዳዎች በላዩ ተሰተውታል። እመር ሊል ሲል ያሸናክሉታል። አገዛዙ ድርድር፣ ውይይት፣ እርቅ፣ ሹምሽር ወዘተ በሚል እይታቸውን አንሸዋሮ ያዳክማቸዋል። የህዝብ አንድነት እንዳይኖራቸው በአውራጃዊነት ደረጃ ሰይሞና እናቁሮም አዳክሞ ይዛቸዋል። እስከ መቼ ብንል ያንሳል። ለዚህ ተንኮል መሳሪያ ሆነው የሚገኙ ግን ራሳቸውን አማራ የሚሉትን ተምቾች ማውገዝስ መቼ ያንሳል? ይህ በእንዲህ እንዳለ ያሰበው ሁሉ ከህዝብ ፍጅት ውጭ ሊሳካለት ያልቻለው ወያኔ እርስ በርሱም መባላት ጀምሯል የሚባለው ያርገው የሚባል ዜና ቢሆንም ውድቀቱ ከዚህ ሳይሆን ከተባበረው የህዝብ ክንድ ምት ነው መጠበቅ ያለበት። ዘረኝነት ከሥረ መሠረቱ ተነቅሎ መጣል አለበት እንጂ የጉልቻ መለዋወጥ ለአገር መፍትሄ አያመጣም። ከአራት ኪሎ ቤተ መንግሥትም አጀንዳ እየተሰጣቸው በዘረኞቹ አጀንዳ የህዝብን ትግል የሚከፋፍሉትና የሚያዳክሙትንም ከመድረክ ማስወገድ ግዴታ ሆኖ ይገኛል። በላንቃችን የሚያልፈውና የምንጮህለት በፈክር የራሳችን የኢትዮጵያ ይሁን። ዘረኝነት ይውደም። ድል ለጋራ አገር አድን ትግላችን።
እንብኝን ባል እንጂ አውም እንብኝልኝ ባል እንጂ ሰላም እስክትመጣ ዞትን ከመናለክ ፍርዳችን ተራዝሞ በገዥዎች ጣጣ ከኛም ወዲያ ላሳ በግፍ በመከራ ያረረ የደፈነ የጠሰ እንዳዋራ እግር ተወርች ይዞን ያጮች መጋኛ የዳ ምሳሌ ዞራ አብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወዲያ ላሳር ለገዢው ፍሪዳ ዘወትር ደም ገባር ሰንሰለት ጎታሶች ልክ እንደ ወርቅ አምር። አዎ እምቢኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን እትብት በተቀበረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑሮ ይመቻች? ኢማም ሼሁም ኡስታዝ ሙእሚንም ሙእሚናት ያቆን ቀሳውስቱ ካህናት ቆጳሳት በፍትር ስጦት ስትከስም አገር ዝኖብ አይደለም ወይ ኃጢአት አይሆንም ወይ እያየም አልፎ ያለመናገር የገዢዎች ወንበር እስከ ዛሬም ድረስ ከንባሱ በስተቀር የሌለው ልዩነት አክሱም ንጉሥ እንጂ የገዛ አስገበረ የስልጣኔን በር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ? ባደግንበት ምድር በተፈጠርንባት የሁላችን ስቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም እንጣ እንዴት ኑሮ ይመቻች? አረለሙን ሳይንቲስት አባቱ ዙሪያ ይከፈባት ለሰው ዘር ምንጭነት ወቅና የሰጣት ለፈረንጁ ልክኛ አድንቅያልና የክርስትናና ተፋፋት ነበርዋል ወይም ቅልባ አስተካክላት ሰግድ ነበር አምስቱ ወክሰላት ተሷሷን አማይደል ፈጣሪ ባዘዘው እሷ ምንም ማንተምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማን ነው አንድ በእውነት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ስንለቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት ምርጫችን አገረ ጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብደላ ያችም ወለተ ማርያም ይችም አመቱላ ያም ወልደ ሚካኤል ይሄኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ አዎ በኔ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገዦች ወንበር የሆነን ሙጫ ለቀጣው ትውልድ ለምን እናስተላልፍ የግፌ ደሟች እምበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ የሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን በጣም ቅዱስም ውስጥ የሰፈረ እጅጣት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራል አሁን ብይን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጓዝ አንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መብት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥን ድረስ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በድንድም ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየጌጧት ማታ ለቅሱ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስ ደስታችን እንጂ ሞራቃችን ለአንተም ኢየሩሳሌም ሀገር አይደለም ለእኔም ሳውዲ አረቢያ መቾ ነው ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየዬ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ እምቢ በል ጎበዝ እምቢ በል ደግና እንና ሌቱን አሳጣ ዜና አቡነ ክብራ የወደቁበ ሀገርናትና ንሰንቆመላ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አንቀጽ 47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ። ኢትዮጵያ ሀገራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገር የልጆቿ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጠላቶቻችን ሳይቀሩ የመሰከሩት እውነታ ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው ባድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው ኢጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድባቅ ተመቶ መበተኑና የሽንፈት ማቅ በልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቁ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። የአድዋ ድል በርግጥም የኢትዮጵያውያን ድል ነበር ነውም። ይህ ሐቅ ሆኖ ሳለ ታሪካዊት ኢትዮጵያ በጊዜው ሃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት የኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በአላማ ጽናትና ለሀገሩ መስዋዕት ለመሆን እስከቆረጠና እስከተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል የአድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለሀገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሐቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኖረና የቀጠለ ህዝባዊ ባህልና ልዩ የሆነ ኢትዮጵያዊ እሴት ነው። አድዋ የእምነትና የጽናት የሀገር ፍቅር ነጸብራቅ ነው። ለሀገራችን ለእምነታችን ብለው ደረታቸውን ለጥይት የሰጡትን አርበኞች በዓላማ መጽናት፣ ለሀገርና ለወገን ክብር ሕይወትን መስጠት፣ ለሀገር ነጻነትና ሰንደቅ መቆም ምን ማለት እንደሆነ የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል፣ አስተምረዋል። ቀጣዩ ትውልድም በዚህ አርበኝነት ገድል የዳበረ ኢትዮጵያዊነት ላይ ነበር የበቀለው። ወራይ ካቲት በኢትዮጵያ ታሪክ ልዩ ስፍራ አለው። የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት፣ የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት፣ ታላቁ የኢትዮጵያ አብዮት የተካሄደውም በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ሕዝብ በሶት ተከማችቶ የፈነዳበት፣ በግፍ የተደገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት፣ የግፍ አገዛዝ ያብቃ ያለበት፣ ከእንግዲህ ያገሩን የወደፊት ዕጣ በራሱ ለመወሰን የተነሳበት፣ የዘመናዊ ፖለቲካ አደረጃጀትን ፈር የቀደደበት፣ ፊውዳላዊ አገዛዝ ተወግዶ ሕዝባዊ መንግሥት ይቋቋም ዘንድ ራእይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና፣ ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር፣ ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈልጋም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዛዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ፣ በመሰረቱ ተጨባጭ አገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈልጊ ነው። የቅድመ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ ያርበኝነት ገድላቸውን የደረሰባቸውን መከራ ማህበራዊ መመሰቃቀልና እንደ ልፋታቸው አለመሳካታቸውን በመረስ ሲናገሩ፣ አዝማሪዎችን በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን፣ አብዛኛው የዘመኑ የኢትዮጵያ ወጣትም ያርበኛ የስደተኛ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው ያድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በጥቅሉ ቀጣዩና የትምህርት ዕድል ያገኘው ወጣት ከቤተሰቡም ሆነ ከማህበረሰቡ በዚህ የሀገር የወገን ፍቅር የታነጸ ለተገፋ ወገኑ መብትና ነጻነት መቆምን፣ ለነዚህ ለሚያምንባቸው ዓላማዎቹ መስዋዕት መሆንን፣ ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ በአገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ኋላ ቀር የሆነው ፊውዳላዊ ሥርዓት ተወግዶ ለአገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ሥርዓት ማለትም ሕዝባዊ መንግሥት ማቋቋም እንደሚያስፈልግ አምኖ በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክቡር ዋጋ ከእልፍ የተመረጠ ከእንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ሕዝብ ገድል የተመዘገበበትና የጥቁር ሕዝቦች ታሪክ በቅኝ ገዢዎች ላይ ያቸናፊነት ምዕራፍን የተጎናጸፈበት፣ ፍትሕና ርትዕና ፋቂ የሆነ ሕዝብ የሰው ልጆች መብትና ክብር በጉልበተኞች መደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ሕዝብ እንደገና ተሰባስቦ ለአገር አንድነትና ልማት ግንባታን የጀመረበት፣ የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በአገራችን የአገር ግንባታ ሂደት አገረ መንግሥት ምስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የአገረ መንግሥት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉትም አገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ለመሆን ያስቻሏት በተራዘመ ውጣ ውረድ ያካበተቻቸው ተመክሮች የፖለቲካ ባህልና ያስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት ምስረታ ታሪክ ወደ ኋላ መለስ ብለን سنመለከት ለቅርብ ዘመን ኢትዮጵያ ታሪክ ቁልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ሥራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ተውልድ ተመርት ሊቀስመበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታየ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የሀገሪቱን አንድነት መልሶ የመገንባት ተግባር ቀደም ጣላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ለሞስተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ስርዓት ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ ያስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና አልቂት ተለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የሀገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን ያንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። ይህንን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የ50ዎቹና የ60ዎቹ ትውልድ አባላትም የአገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ ኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዲሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አቅልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት ከረሃብ ቸነፈርና ከስራ አጥነት ተጣምረው ከፍተኛ ውጥረት የፈጠሩበት ሲሆን ይህን ተከትሎ ትምህርት ለሁሉም ዳቦ ለተራበው መሬት ለራሹ የሃይማኖት እኩልነት የጾታ እኩልነት ወዘተ ከሚሉት ህዝባዊ ጥያቄዎች ጋር ተጋጥመውና ህዝባዊ ቁጣውን ለማቀጣጠል በቂሳት ሆነው ህዝባዊ እንቅስቃሴውን አቀጣጠሉት። ከጭቆና ለመላቀቅና ፍትህ ለማስፈን የተከሰከሰው ህዝባዊ የትግል ጉዞ ህዝብ የስልጣን ምንጭነቱንና ባለቤትነቱን የሚያረጋግጥበት የህዝባዊ መንግስት ጥያቄን በመውለዱ የካቲቱ ህዝባዊ አብዮት አዲስ የትግል ስልት አስተዋውቆ ስርነቀለውጥ ለመሸጋገር የሚያደርገውን የትግል ምዕራፍ የከፈተ ነው። የካቲት በሌላ በኩል በጎረቤት አገራትና ባለም አቀፍ ሲካሄዱ የነበሩት የነጻነትና አብዮታዊ ለውጥ እንቅስቃሴዎች በአፍሪካ የነ ፍራንስ ፋኖንን የተባበረ በደቡብ አፍሪካ የነ ኔልሰን ማንዴላ ለአፓርታይድ ስርዓት ላይ የቀሰቀሱት ትግል አልጄሪያኖች በፈረንሳይ ቀኝ ግዛት ላይ ያነሱት የመረረ ጦርነት በደቡብ ሮዴዚያ ዚምባብዌ ላይ ኢያንስ ሚዝ የጫነው ዘረኛ ገዛዝ በመቃወም የኢትዮጵያ ተማሪዎች ያደረጉት እንቅስቃሴ ኬፕ ቨርዴ በነ አሚልካር ካብራል አንጎላ በነ አውጉስቲኖ ኔቶ ሞዛምቢክ በነ ሳሞራ ማሼል ሲመሯቸው የነበሩት የነጻነት ትጥቅ እንቅስቃሴዎች ከጎረቤት አፍሪካ ሀገሮች በአዲስ አበባ ዩኒቨርሲቲ ለትምህርት ከመጡ ተማሪዎች መካከል በተማሪው እንቅስቃሴ ተጨማሪ የማነቃቃትና የለውጥ ስሜትን በማስተጋባት ረድተዋል። ቀደም ብሎ ኢትዮጵያ ከሌሎች ሀገሮች እጅግ ኋላ መቅረቷ ሌላው ቀርቶ በቅርብ ከቀኝ ግዛት ነጻ የወጡት ሳይቀር ቀድመዋት በመሄዳቸው የሚቆጩና የውጭውንም ዓለም ስልጣኔ ደረጃ የተመለከቱ በቁጭት የተነሳሱበት የዚህ ሁሉ መንስኤ ምን እንደሆነ የተረዱ ምሁራን መኮንኖችና አርበኞች ፍጹም የሆነው ንጉሳዊ አገዛዝ ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት መፍትሄ ይሆናል ያሉ የታሳስ 1953ቱን መፈንቅለ መንግስት ሙከራ ያካሄዱበት በባዕድ አገር ሻጥር ሙከራው የከሸፈበት በበቀለኛው አገዛዝ መሪዎቹ አረመኔያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱ እንቅስቃሴ መስዋዕትነታቸው ከንቱ አለመሆኑን አሳይቷል። ድርጊቱ ንጉሱ በስልጣናቸው የመጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶቹና እናቶቹ ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን የዴሞክራሲንና የእኩልነትን የሀገር ሉዓላዊነትን ብርሃን በመላው ሀገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ ባንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማሰለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለሀገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ ለወገን ክብር ለህዝብ መብትና እኩልነት ራስን አሳልፎ መስጠት ከጠባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመክፈል መዘጋጀት ከላይ ለመጥቀስ እንደሞከርነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ገድል ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ልፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮ ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ትውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለባት አገሩ የዘመናዊ ፓርቲ ፖለቲካን ሀብሉ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ ብሶቶች ላይ ስለተጠመደ ያን ክብር አላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ ብሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪውን ቅስቀሳ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢሃፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች ያምባገነኖችና ያድርባዎች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበራ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ላገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። ያምባገነኖችን የሐሰት ፕሮፓጋንዳ ከማስተጋባት ይልቅ እውነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቅ ሆኖ ለቀጣዩ ትግል ትምህርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በእርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማትጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው ያምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግጦ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የሀገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎ ራዕይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት አካላቸውን ለስየላ አሳልፈው የሰጡት የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን አገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም አልለወጡም። በጥቅም አልተደለሉም። ለህዝባቸውና ለሀገራቸው ክብርና ለዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱ እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያን ያምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሐቅ የተጣላና የተዛባ ፍርዳጃ የሚያቀርቡትንና ባሏሉበት የትግል ሜዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋችሁ ከማን ግባችሁ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን የኢትዮጵያ ህዝብ ያነሳቸውን የዴሞክራሲ ጥያቄ ባፈሙስ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱ እንክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደ ትናንትናው በቃ ልንላቸው ልናጋልጣቸውና ልንታገላቸው ይገባል። የኢትዮጵያ ህዝብ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም ዓላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድርደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም በጣም አስከፊ እና አደገኛ ሁኔታ ውስጥ ያለች መሆኗ ነው። ልማትና ብልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና በጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ለጤነው ሁሉ ከቀደሙት ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አጠያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት፣ የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አጠያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት፣ የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት፣ የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት፣ ሕፃናት፣ አረጋውያን፣ ነፍሰ ጡር ሳይሉ በገፍ የሚያርዱበት፣ ከሞት አፋፍ አምልጠው ቤተ ክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት፣ የአገዛዙ ቁንጮ የሆነው ሹምም አይቶ አላየውም ብሎ የሚሸመጥጥበት፣ በወያኔ በብልጽግና ወዴት ዘረኞች ሕይወት ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ሕዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ፣ የሚሰደዱ፣ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በሕዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ፣ ጥፋትና ዘረፋ፣ ሽብርና ጦርነት፣ ረሃብና ቸነፈር፣ ስደትና መፈናቀል እንኳንስ የሕዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ እውነታ ነው። የኢትዮጵያ ሕዝብ እንኳን በአገሩና በሁለ ገብ መብቱ ቀርቶ በጓዳውና በጓሮውም ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግሥት የላትም። ወቅቱ የኢትዮጵያ ሕዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ሕዝብ አንድነቱን ጠብቆ እንደ አገር ሕልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን ኢያፓ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለሕዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢያፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ሕልውናና አንድነትን፣ የሕዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ሕላዌና የሕዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በዝተዋል። በኢትዮጵያዊነት ያስተሳሰሩን ኅብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። እያንዳንዱ መርህ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ሕይወት በመሥዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባሕርያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሣሪያ ሆኖ ኢትዮጵያን ሊበትን ስለ ተነሣ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንቶነን ለነዋጋውና ለናስወግደው የሚገባው በመሆኑም ይህናቅ ያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ተንሳኤ ልክ እንዳድዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስተዋወስ ስለምንፈልግም ነው። ትግላችን ካምባገነኖችና ዘረኞች ተደራድሮና ተሞዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም። ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን ባይናችን እያየን ስትፈርስና ንጹሃን በገፍ ለርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣማውቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ ይያሉ ከንፈር መምጠጡ የክህደት ክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለሀገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መዳኒት በሚፈልግበት በተለይ እንደዛሬው ያገረሉና ጥያቄውስ በወደቀበት ሁኔታ ይህን አስከፊ ክስተት ገጥቶ የኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ይሃፓ ያምናል። ይሃፓ ያለንበት ጊዜ መሐል ሰፋሪነትን ምን ተዳይነትን ከማንኛውም ፖለቲካዊ ጸዳው ነኝ የሚባል አጓጉል ፈሊጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር ያገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን እናቸንፋለን።
ሞለ ፋሽስቶች ያጎየበስኔ ዛሬም ለቆጠኞች እንበረከክ የነጻነት ዋጋ ድንበር እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየው
ግንባርክን አሳየው